እግዚአብሔር ቃል ከኢሳይያስ ምዕራፍ 61 ቁጥር 1 እስከ 3 እናነባለን። በጌታ ስም አብረን እናነባለን፣ ከዚያ እንጸልያለን። ኢሳይያስ 61 ከአንድ እስከ 3 በጌታ ስም አዲሱ መደበኛ ትርጉም አነባለሁ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች እንድሰብክ እግዚአብሔር ቀብቶኛል። ልባቸውን የተሰበረውን እንድጠግን፣ ለምርኮኞች ነፃነትን፣ ለእስረኞች መፈታትን እንዳውጅ ልኮኛል። የተወደደውን የእግዚአብሔርን ዓመት የአምላካችንንም የበቀል ቀን እንዳውጅ፣ የሚያለቅሱትን ሁሉ እንዳጽናና ልኮኛል። በጽዮን ያዘኑትን እንዳረጋጋ፣ በአመድ ፋንታ የውበት አክሊል እንድደፋላቸው፣ በልቅሶ ፋንታ የደስታ ዘይት በራሳቸው ላይ እንዳፈስላቸው፣ በትካዜ መንፈስ ፋንታ የምስጋና መጎናጸፊያ እንድደርብላቸው ልኮኛል። እነርሱ የክብሩ መግለጫ እንዲሆኑ እግዚአብሔር የተከላቸው የጽድቅ ዛፎች ተብለው ይጠራሉ። ክብር ለእግዚአብሔር ይሁን። የሚያስደንቅ የእግዚአብሔር ቃል ነው። ሉቃስ 2 ላይ ደግሞ ሄደን እናነባለን። ሉቃስ 2 ቁጥር 8 14 አብረን እናነባለን። በዚያም አገር በሌሊት መንጋቸውን ሲጠብቁ በሜዳ የሚያድሩ እረኞች ነበሩ። የጌታን መልአክ ድንገት መጥቶ በአጠገባቸው ቆመ። የጌታም ክብር በዙሪያቸው አበራ፣ ታላቅም ፍርሃት ያዛቸው። መልአኩ ግን እንዲህ አላቸው፣ አትፍሩ። ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች አምጥቼላችኋለሁና ዛሬ በዳዊት ከተማ መድኅን ተወልዶላችኋልና እርሱም ጌታ ክርስቶስ ነው። ይህ ምልክት ይሆናችሁ፣ ሕፃን ልጅ በጨርቅ ተጠቅሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ታዩ፣ እግዚአብሔርንም እያመሰገኑ እንዲህ አሉ፣ ክብር ለእግዚአብሔር በአርያም ሰላምም እርሱ ለሚወዳቸው ሰዎች በምድር ይሁን። አሜን። መላእክቱ ከእነርሱ ተለይተው ወደ ሰማይ ከወጡ በኋላ እረኞቹ ጌታ የገለጠልንን ይህን የሆነውን ነገር እንድናይ ወደ ቤተልሔም እንሂድ ተባባሉ። እነርሱም ፈጥነው ሄዱ። ማርያምም ዮሴፍን ሕፃኑን በግርግም ተኝቶ አገኙ። ካዩም በኋላ ስለ ሕፃኑ የተነገራቸውን ገልጠው አበሩ። ይህንንም የሰሙ ሁሉ እረኞቹ በነገሯቸው ነገር ተደነቁ። ማርያም ግን ይህን ሁሉ በልቧ ይዛ ታሰላስል ነበር። እረኞቹም ሁሉም ነገር እንደተነገራቸው ነው በማግኘታቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያከበሩና እያመሰገኑ ተመለሱ። እንጸልይ። ሃሌሉያ ሃሌሉያ ሃሌሉያ። ድንቅ እግዚአብሔር፣ ታላቅ እግዚአብሔር፣ ቸር እግዚአብሔር፣ በጌታ በኢየሱስ ክርስቶስ ስም በዚህ ከሰዓት በኋላ ደግሞ እንዲህ አይነት ሁኔታ በረከትንና ሕይወትን ባዘዝክበት በዚህ ህብረት፣ በዚህ ስፍራ እንድንሰባሰብ ወዳሃልና ክብር ሁሉ ለስም ይሁን። እግዚአብሔር ሆይ እናመሰግናለን፣ እናከብርሃለን። ስላየነው ስለ አንተ መልካም ስራ ሁሉ በልጆቻችን ስለሰራ እግዚአብሔር ሆይ መልካም ነገር ሁሉ እጅግ አድርገን እናመሰግናለን። ጌታ ሆይ አንተን ያውቁ ዘንድ፣ ያመልኩ ዘንድ፣ ያከብሩ ዘንድ፣ ይዘምሩልህ ዘንድ ጌታ ሆይ አይኖቻቸውን ስለከፈት ክብር ምስጋና ሁሉ ለስም ይሁን። አብሯቸው የሚሰሩትንም ደግሞ ሰማሪዎቹን፣ በህፃናት ሚኒስትሪ፣ በዩዝ ሚኒስትሪ የሚያገለግሉትን ሁሉ እግዚአብሔር ሆይ አንተ ባርካቸው፣ ከዚህም የበለጠ ፍሬ እንዲያፈሩ በጸጋ አንተ ደግፋቸው። ያው ቃልህን ደግሞ ዛሬ ልታስተምረን ወዳሃልና የእግዚአብሔር መንፈስ ጊዜውን ራሳችንን ሁሉ ለታመኑት እጆች አሳልፈን ሰጠን። እግዚአብሔር ሆይ ተናገረን፣ አስተምረን፣ ተቆጣጠረን። ጊዜውን ሁሉ አንተ ክበርበት በኢየሱስ ክርስቶስ ያው ስም አሜን። ይቀመጣለን። ሜሪ ክርስመስ። እንዴት ነው? ሜሪ ክርስመስ። እንግዲህ በሰላም ጠብቆን ለዚህ ለጌታ ልደት ደግሞ በዓል ሰሞን ላደረሰን እግዚአብሔር ክብርና ምስጋና ለእርሱ ይሁንለት። ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት ገደማ እንደተወለደ እናውቃለን። በጊዜው የነበረው ታሪካዊ ዳራ ግን ምን ይመስል ነበር ብለን ብንጠይቅ የሮማውያን አገዛዝ ጭቆና የነበረበት አይሁድ ከባድ ታክሴሽን የተጣለባቸው የታክስ ቀንበር የከበደባቸው የተሸከመ የነበረው ደግሞ የሮም ግዛት ቅኝ አድርጓቸው በቅኝ ግዛት ሉዓላዊነታቸውን ወስደውባቸው ቅኝ አድርገዋቸው ሮም ነበር የምትገዛቸው። በእንደዚህ አይነት ሁኔታ ውስጥ ነበሩ። ስለዚህ ከሮም በተገዥነት ስር የሚያወጣቸው ነፃ አውጪ ሰው ይፈልጉ ነበር። ነፃ የሚያወጣቸው ሰው ይፈልጉ ነበር። ታክሱ ከብዷቸዋል። ጭቆናው ከባድ ነበረ። እንግዲህ ከዚህ ነፃ ማን ያወጣናል የሚል ናፍቆት ነበራቸው። ኢሳይያስ 9:1-2 ላይ የነበረውን ድባብ ሲናገር የጭንቀት የተስፋ መቁረጥ የሞት ጥላ ያጠላበት መንፈሳዊ ጨለማ የነበረበት ጊዜ እንደነበረ ኢሳይያስ ተናግሮ ነበረ። ፍርሃትና ኢፍትሐዊነት የሞላበት ዓለም ነበር። አመፅ፣ ጭቆና፣ ጭካኔ የተስፋፋበት ጊዜ ነበረ። የእግዚአብሔርን ዓላማ የእግዚአብሔርን ፈቃድ የሚቃወም የሚጻረር ህዝብ የነበረበት ጊዜ ነው። የዓለም ስርዓት የነበረበት ጊዜ ነው። ሃይማኖት ነበር? አዎ ነበር። የሃይማኖት ስርዓት ነበረ? ነበረ። ሃይማኖተኞች ነበሩ። የሃይማኖት መሪዎችም ደግሞ በዚያ ወቅት ነበሩ። ግን እውነተኛና ትክክለኛ ከእግዚአብሔር ጋር ግንኙነት አልነበራቸውም። እንዲህ አይነት ጊዜ ይሁን እንጂ በዚህ በጨለማው በጭንቀት አመፅ ውስጥ የመሲሁን ተስፋ ደግሞ የሚጠባበቁ ጥቂት የእግዚአብሔር ሰዎች ነበሩ። ጥቂት ጻድቃን ነበሩ። ከእነርሱ መካከል የምናውቀው የእስራኤልን መጽናናት የሚጠባበቅና መንፈስ ቅዱስ የተሞላ ሰው ስምዖን እንደነበረ እናውቃለን። እንደዚሁም ደግሞ የእስራኤልን መቤዠት የምትጠባበቅ ነቢይት ሐናም ደግሞ ነበረች። እንደዚሁም ከሩቅ ከምስራቅ ወደ ኢየሩሳሌም በመሄድ የተወለደው የአይሁድ ንጉሥ ወዴት ነው? ልንሰግድለት መጥተናል ያሉም ጠቢባን ነበሩ። ነገር ግን ያለ እግዚአብሔር ቃል ነገር ግን ገላትያ 4:4 ላይ የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የሆነውን ልጁን ላከ። ከሕግ በታች የተወለደውን ልጁን ላከ። ክብር ለእግዚአብሔር ይሁን። በእግዚአብሔር ጊዜ ጊዜው ሲደርስ ምንም እንኳን ጨለማ ጊዜ ቢሆን የመንፈሳዊ ጨለማ የነበረበት ጊዜ ቢሆንም ተስፋ የሚያስቆርጥ ሁኔታ ቢኖርም እግዚአብሔር ግን በጊዜው በእሱ ጊዜ እሱ በቀጠረው ጊዜ ከሴት የሚወለደውን የተወለደውን ከሕግ በታች የተወለደውን ጌታ ኢየሱስ ክርስቶስ ላከ። ክብር ለእግዚአብሔር ይሁን። ሮማውያን የዘረጉት መንገዶችና ግዛቶች ለወንጌል ስርጭት የግሪክ ቋንቋ የእግዚአብሔርን ቃል ለመጻፍና ለማስተማር እንደዚሁም የአይሁድ ምኩራቦች የስብከት ማዕከሎች ሆነው ለማገልገል ምቹ በሆነበት ወቅት ላይ በእግዚአብሔር ጊዜ ጌታ ተወለደ። አዳኝ መድኃኒት ተወለደለን። ቃል ሥጋ ሆነ፣ አምላክ ሰው ሆነ። ቃል ሥጋ ሆኖ ደግሞ በመካከላችን አደረ። አማኑኤል፣ ቅድም እንደዘመርነው ልጆች ሲመሩ እንደነበረው እግዚአብሔር ከእኛ ጋር ሰላምን ሊሰጠን፣ ደስታን ሊሰጠን፣ ተስፋን ሊሰጠን፣ ሕይወትን ሊሰጠን፣ እረፍትን ሊሰጠን አማኑኤል ከእኛ ጋር ሆነ። ሊኖር ደግሞ ተወለደ። ክብር ሁሉ ለኢየሱስ ይሁን። ሥጋ ለብሶ ወደ ዓለም መጣ። ብርሃን በጨለማ ሊያበራ የዓለም ብርሃን የሆነው ጌታ ኢየሱስ ወደ ዓለም መጣ። የሚያስገርም የሚያስደንቅ ሰማያትን፣ ምድርን፣ በውስጡ ያሉትን ሁሉ የፈጠረ እግዚአብሔር ጌታ ኢየሱስ ፍጡር ሆኖ ሕፃን ሆኖ ዲፔንደንት ሆኖ በሰዎች ኬር ውስጥ ሆኖ ጥገኛ ሆኖ በእንደዚህ አይነት ሁኔታ አምላክ ሰው ሆኖ ለእኛ ሲል መጣ። የሚያስገርም የእግዚአብሔር ፍቅር። ክብር ሁሉ ለኢየሱስ ይሁን። የጌታ መወለድ ድንገተኛ ክስተት አልነበረም። አዎ፣ ለሄሮድስ፣ ለሃይማኖት ሰዎች፣ ለሃይማኖት መሪዎች፣ ለፈሪሳውያን፣ ለጸሐፍት ድንገተኛ መስሏቸው ነበረ። አስደንግጧቸውም ነበረ የጌታ መወለድ። ነገር ግን ታምንም ምን ታምራዊ ቢሆን ምን ምስጢራዊ ቢሆን አስገራሚ ቢሆንም ድንገተኛ አክሲደንታል የሆነ ነገር አልነበረም። ይልቁኑ በእግዚአብሔር እቅድ መሰረት የሆነ የተፈጸመ መለኮታዊ ተልእኮ ነበረ በእግዚአብሔር ጊዜ። ክብር ሁሉ ለኢየሱስ ይሁን። የጌታ መወለድ እግዚአብሔር የተስፋ የሰጠውን ተስፋ እንደሚጠብቅ ቃል ኪዳኑን እንደሚፈጽም ታማኝነቱን ያሳየበት ሁኔታ ነበረ። ከሰው ውድቀት በኋላ እግዚአብሔር በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ተረከዙን ትቀጠቅጣለህ እንዳለው፣ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች ሲል ኢሳይያስ ከ700 ዓመት በፊት እንደተነበየው ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ሲል እንደተናገረው ሚክያስም ሕፃኑ በቤተልሔም እንደሚወለድ አስቀድሞ እንደተናገረው የጌታ መወለድ የትንቢቶቹ ፍጻሜ እንደሆነ የሰማይ ሰራዊት ከመላእክቱ ጋር ለእረኞቹ ያበሰሩት ወቅት ነበር። የጌታ ክብርም በዙሪያቸው አበራ ይላል ሉቃስ ላይ። ዛሬ በዳዊት ከተማ መድኅን ተወልዶላቸዋል፣ እርሱም ጌታ ክርስቶስ ነው ሲሉ አወጁ። የሚያስገርም በርት ነበረ። የሚያስገርም ጊዜ ነበረ። ክብር ለእግዚአብሔር ባሪያ፣ ሰላምም እርሱን ለሚወዳቸው ለእናንተ ለእኔ ይሁን እያሉ በምስጋና የጌታን መወለድ አወጁ። መላእክት አጅበውት የመጡት በርትዴ ነበረ። እነሱ ያወጁት ብቻ ይህን ብቻ አልነበረም። እግዚአብሔር እየተናገረ ያለው በጌታ መወለድ ውስጥ ቃሌ ሁሌም ይፈጸማል፣ የተናገርኩት ይሆናል፣ ተስፋዬ ይጸናል፣ እወዳችኋለሁ፣ አስታውሳችኋለሁ፣ አልረሳኋችሁም፣ ይሄው መጥቻለሁ የሚል የፍቅር መልእክት ነበረ። ክብር ለእግዚአብሔር ይሁን። የእግዚአብሔር ታማኝነት፣ የእግዚአብሔር ፍቅር በጌታ መወለድ ተበሰረ። ጌታ ኢየሱስ ክርስቶስ እኛን ለማዳን እንደኛው ሥጋ ለብሶ መምጣት ነበረበት። ለምን? ሥጋ ለባሽ የሆነው አዳም የእግዚአብሔርን ሕግ ተላለፈ። ቃል ሥጋ ሆኖ አምላክ ሰው ሆኖ የእግዚአብሔርን ሕግ በመፈጸም አዳም የተላለፈውን ጌታ ደግሞ ሁሉንም በመፈጸም ሥጋ ለብሶ ሰዎችን ሁሉ ሊዋጅ መጣ፣ ተወለደ። የሚሰማን እንዲሰማው የምናልፍበት እንዲረዳ እግዚአብሔር ሁሉን አዋቂ ነው። ይሄኛው መረዳት ግን ኤክስፔሪንሻል ነው። ስለዚህ እኛ የምናልፍበትን ሁሉ እንዲረዳ ጌታ ሰው ሆኖ መምጣት ነበረበት። ፍጹም ሰው የሚደክም የሚራብ የሚጠማ ስለመጠማት ስለመራብ ስለመገለል ስለመከጋት ስለመወጋት ስለስቃይ ጌታ ኢየሱስ ክርስቶስ ያውቃል። ሊቀ ካህናችን አንድ ፈርት ይረዳናል። መረዳት ብቻ አይደለም፣ ኃያል አምላክ ስለሆነ የዘላለም አባት ሶሉሽንም ደግሞ አለ፣ ይረዳናል። ጌታ ያውቃል፣ ደግሞ መፍትሄ አለ፣ ይረዳል። ለዚህ ነው የዕብራውያን ጸሐፊ በምዕራፍ 4:15 ላይ እንደኛ በማንኛውም ነገር የተፈተነ የሚራራልን ሊቀ ካህናችን አለን ሊቀ ካህን አለን የሚለው። ጌታ የሚያልፍበትን ሁሉ ያየኛል ወይ ብለን የምንጠራጠረው ነገር የለም። ያውቃል ወይ ብለን የምንለው ነገር የለም። ጌታ አልፎበታል፣ ኖሮበታል፣ አይቶታል፣ ተሰምቶታል። ክብር ለእግዚአብሔር ይሁን። ስለዚህ ሥጋ በመልበሱ ይሄ ሆነ። ጌታ ኢየሱስ የተወለደው እግዚአብሔርን ደግሞ ለእኛ ሊገልጽልን ነው። ዮሐንስ 1:18 ላይ ዮሐንስ 1:18 ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠ ብላል። የማይታየውን መንፈስ የሆነውን እግዚአብሔር ልጁ ተረከው። የእግዚአብሔርን ልብ ጌታ ኢየሱስ አሳየ። እግዚአብሔርን ለማወቅ የጌታን ፍቅር፣ ርኅራኄውን፣ ቸርነቱን፣ መልካምነቱን፣ ይቅርባይነቱን፣ ቅድስናውን ጌታ ኢየሱስ ገለጠ። ስለዚህ እግዚአብሔር ማንን ይመስላል የሚባል ጌታ ኢየሱስ ክርስቶስ ይመስላል። እሱ አባቱን ገለጠው፣ ተረከው። ክብር ለኢየሱስ ይሁን። ለዚህ ነው ዕብራውያን 1:1-3 እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ ነበር። በዚህ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለእኛ ተናገረ። እርሱ የእግዚአብሔር አምሳያ ነው። እንዲያውም ምንድን ነው የሚለው? እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃይሉ ቃል ሁሉን ደግፎ ሁሉን ሰስቴን አድርጎ ይዟል ብሎ ይናገራል። የኃጢአት መንጻትን ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ ብሎ ይናገራል። ጌታ የእግዚአብሔር የመጨረሻው ቃል፣ ሌላ እንደ እርሱ ያለ መልእክተኛ የለም፣ አይኖርም። ሌላ አዳኝ የለም፣ ወደፊትም አይኖርም። ጌታ ኢየሱስ የእግዚአብሔር የመጨረሻው ቃል ነው። ክብር ሁሉ ለእግዚአብሔር ይሁን። እሱ የእግዚአብሔር ሙላት ፉልነስ ኦፍ ጋድ ለፉልነስ ኦፍ ጋድ። ስለዚህ ጌታ ኢየሱስ ክርስቶስን ያየ አብን አየ። ሙላቱ ስለሆነ እሱ ኮምፕሊት እግዚአብሔር ስለሆነ ፍጹም ሰው ፍጹም አምላክ 50% አይደለም 100% ፍጹም ሰው 100% ፍጹም አምላክ ክብር ለእግዚአብሔር ይሁን
አሜን
ጌታ ኢየሱስ የተወለደው አምላክ ሰው የሆነው ለኃጢአት የሚከፈለው ፍጹም መስዋዕት ለመሆን ራሱን ፍጹም መስዋዕት አድርጎ ለማቅረብ በጣም ይደንቀኛል ጌታ እያወቀ እንደሚሞት እያወቀ መስዋዕት ሆኖ መስዋዕት ራሱን አድርጎ አቅርቦ መምጣቱ በጣም ያስደንቀኛል ፍቁ በጣም በጣም ከአእምሮ በላይ ያ ሁሉ ስቃይ እንደሚመጣ እያወቀ ሞት እንዳለ እያወቀ ግን ለእኔና ለእናንተ ሲል መስዋዕት ሆኖ ስለዚህ መጥምቁ ሲያየው ዮሐንስ በሩቅ ሲያየው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ተናገረ። መስዋዕት ጌታ ኢየሱስ ያለ ጌታ ልደት መስቀል የለም። ያለ መስቀል ድነት የለም። ያለ ድነት የዘላለም ሕይወት የለም። ያለ ጌታ ልደት መስቀል የለም። ያለ መስቀል ድነት የለም። ያለ ድነት ደግሞ የዘላለም ሕይወት እና ተስፋ የለም። ስለዚህ አዳኝ የሆነው መድኃኒት የሆነው ጌታ ኢየሱስ ክርስቶስ ተወለደልን። ክብር ሁሉ ለኢየሱስ ይሁን። የጌታ ኢየሱስ ልደት የድል ንጋት አብሳሪም ደግሞ ነበር። በአንደኛ ዮሐንስ 3:8 እንደሚናገረው የዲያብሎስ ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል። በሞት ላይ ያለውን ዲያብሎስን በሞቱ ኃይል ሊደመስስ የኃጢአትን ኃይል ሊሰብር በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ጌታ ተወለደ፣ ሞተ፣ ተነሳ ይለናል የእግዚአብሔር ቃል። ክብር ሁሉ ለኢየሱስ ይሁን። ጌታ ኢየሱስ በመወለዱ እኛ ዳግም ልደት አገኘን፣ አዲስ ፍጥረት መሆን ቻለን፣ የእግዚአብሔር ቤተሰብ አካል ሆነ፣ የልጅነት መብት አገኘን፣ ከእግዚአብሔር አብ ጋር ታረቅን፣ ሕይወት የዘላለም ሕይወትን በእርሱ አገኘን። ለእግዚአብሔር ክብር ይሁን። አሜን። ጌታ ኢየሱስን ራስህን ባዶ አድርገህ ለምን ወደ ምድር መምጣት አስፈለገ ብንለው፣ ለሱማ የሰውን ልጅ የጠፋውን ልፈልግና ላድን ነው ይለናል። ሉቃስ 19:10 የሰው ልጅ የመጣው የጠፋውን ሊፈልግና ሊያድን ነው። ሐዋርያ ጳውሎስም ይህንኑ ሲያስረግጥ የሚናገረው ክርስቶስ ኢየሱስ ኃጢአተኞችን ለማዳን ወደ ዓለም መጣ የሚለው ቃል የታመነ ነው ብሎ ይናገራል። እውነተኛን ስለሆነ ሰው ሁሉ ሊቀበለው ይገባል ብሎ ይናገራል። ኃጢአተኞችም ደግሞ ዋነኛው እኔ ነበርኩ ብሎ ይናዘዛል። ሰዎችን ሊያድን እኔንና እናንተን ሊያድን ጌታ ኢየሱስ ክርስቶስ መወለድ ነበረበት። ተበቅሎ ለእግዚአብሔር ይሁን። ራሱን ባዶ አድርጎ ትሁት ሆኖ የባሪያን መልክ ይዞ በሰው አምሳያ መምጣቱ ያስደንቃል። ጌታ ኢየሱስ የተላከበትን ዓላማ እስቲ ግለጽ ቢባል የእግዚአብሔርን መንግሥት ለመስበክ ነው ይለናል። የእግዚአብሔርን መንግሥት ልሰብክ ነው የመጣሁት። የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ እያለ ስለዚህ ደግሞ ሲያስተምር ነበር። ጌታ ኢየሱስ በመጥመቁ ዮሐንስ እጅ በዮርዳኖስ ተጠመቀ። ከዚያም ደግሞ ጌታ እየጸለየ እያለ መንፈስ ቅዱስ እንደ ርግብ ሆኖ በላዩ ላይ ወረደ። ድምፅም መጣ፣ የምወደው ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ መጣ ይላል እግዚአብሔር ቃል በሉቃስ 3 ላይ። በመንፈስ ቅዱስ ተሞልቶ ከዚያ በኋላ ከዮርዳኖስ ወደ ምድረ በዳ በመንፈስ እንደሄደ እናቃለን። በዚያም ዲያብሎስ ፈተነ። ተጽፏል እያለ እግዚአብሔር ቃል እየጠቀሰ ዲያብሎስን እንድትዞት እንዲሄድ አደረገ። እንግዲህ ኢየሱስ ከዚያ በኋላ ምድረ በዳ ከተፈተነ በኋላ በመንፈስ ቅዱስ ኃይል እንደገና ወደ ገሊላ መጣ። ከገሊላ ደግሞ ወደ አደገበት ወደ ናዝሬት መጣ። ከዚያ በናዝሬት ያለ ምኩራብ ውስጥ በሰንበት ገባና እንደተቀመጠ የኢሳይያስን መጽሐፍ ተክሎ አመጡለት። ያን እንዲያለት ተነስቶ ቆመ፣ አነበበ። በምኩራብ የሚነበብ ሁለት ነገር ነው፣ ከኦሪት ሕግጋት ወይም ደግሞ ከነቢያት መጽሐፍት ይነበባል በምኩራብ ውስጥ። ጌታ ኢየሱስ ያነበበው ከኢሳይያስ ነበር። ቀጥሎ የሚደረገው የተነበበውን መጽሐፍ ማስረዳት ነው፣ መግለጽ ነው። ጌታ የተሰጠውን ጥቅልል መጽሐፍ ከፈተው። ሲከፍተው የወጣው ኢሳይያስ 61:1-2 ላይ ያለውን ክፍል ነበረ ቆሞ ያነበበው። ቅድም ያነበብነው ክፍል ላይ እንደሚለው የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እንድሰብክ እርሱ ቀብቶኛልና፣ ለምርኮኞች ነፃነትን፣ ለታወሩትን ማየትን፣ እንዳውጅ የተጨቆኑትን ነፃ እንዳወጣ፣ የተወደደችውንም የጌታን ዓመት እንዳውጅ ልኮኛልና የሚለውን ክፍል ነበረ። የጌታ ተልእኮ እዚህ ላይ ቁልጭ ብሎ ተቀምጧል። ሚሽኑ ለምን መጣ ቢባል ጌታ ኢየሱስ ክርስቶስ ለዚህ እንደሆነ አንብቦ ከዚያ አይን አይኑን ያዩት ጀመር። የሚጠብቁት የኢሳይያስን መጽሐፍ እንደ ሌላው ጊዜ እንዲገልጥ ነው። ለምን እንዳልኳቸው ከኦሪት ሕግጋት ይነበባል ወይ ከነቢያት ይነበባል፣ ከዛ መግለጫ ይሰጣል። አይን አይኑን ሲያዩት ጌታ ኢየሱስ ክርስቶስ በሰላሳ ዓመቱ የጀመረውን ትምህርቱን የመጀመሪያ ትምህርቱን ይህንን ትምህርት ሲቋጭ ምንድን ያለው እሱ ያጠቃለለው ይህ በጆሮአችሁ ዛሬ ተሰማል። ይህ በጆሮአችሁ የሰማችሁት የመጽሐፍ ቃል ዛሬ ተፈጸመ፣ ዛሬ ተፈጸመ። አያችሁ፣ ይሄ ሲፈጸም አያችሁ። እኔ መሲሁ ነኝ፣ ኢሳይያስ የተናገረው ስለ እኔ ነው እያላቸው። ክብር ለእግዚአብሔር ይሁን። ምሽኑ የሚናገረው የኔ ምሽን ነው። ይህ በጆሮአችሁ የሰማችሁት የመጽሐፍ ቃል ዛሬ ተፈጸመ። እንዴት ደስ ይላል! እንዴት ደስ ይላል! ለብዙ ዓመታት ለሰባት መቶ ዓመት የተሰጠው ተስፋ ይኸው መጥቻለሁ፣ እኔ ነኝ። ትንቢቱ ዛሬ ተፈጸመ፣ ዛሬ በመካከላችሁ አለው። የእግዚአብሔር መንግሥት በመካከላችሁ አለች። ይህን ዛሬ በጆሮአችሁ ተፈጸመ ብሎ ይናገራል። የጌታ መንፈስ በእኔ ላይ ነው ያለው ቅድም እንዳየነው በዮርዳኖስ ከተጠመቀ በኋላ መንፈስ ቅዱስ እንደወረደበት አይተናል። በሐዋርያት 10:38 እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ለምንድን ነው የተቀባው ቢባል ጌታ ለድሆች ወንጌልን እንድሰብክ እርሱ ቀብቶኛል ሲል ምክንያቱን ይገልጻል። ለድሆች ማናቸው ድሆች? ኢኮኖሚክ ሊሆን ይችላል፣ ስፒሪቹዋል ድህነት ሊሆን ይችላል፣ በእግዚአብሔር ላይ የሚታመኑት ሊሆኑ ይችላል። በመንፈስ ድሆች የሆኑ ብፁዓን ናቸው ይላል ማቴዎስ 5:3። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። እግዚአብሔርን ደስ ያሰኘዋል። ኮምፕሌሰንት ሳንሆን ስንቀር እግዚአብሔርን ስንፈልገው አውቅ ያለው ደርሻለሁ፣ ችያለሁ፣ ሁሉ ገብቶኛል የምንል ሳይሆን ፈልጋለሁ፣ እንደዘመር ነው መገኘት ያስፈልገኛል፣ ምሪት ያስፈልገኛል። ስንሆን እግዚአብሔር ደግሞ ያጠግበናል፣ ያረሰርሰናል፣ መንግሥተ ሰማያትን ያወርሰናል። በመንፈስ ልጆች የሆኑ ብፁዓን ናቸው፣ ምስጉኖች ናቸው፣ መንግሥተ ሰማያት የእነርሱ ናትና። እርሱ ቀብቶኛል አለ ቀጥሎ። እርሱ ቀብቶኛል ለምኑ? ለአገልግሎቱ። በአገልግሎቱ ቀብቶኛል፣ ለይቶኛል። ክብር ለእግዚአብሔር ይሁን። ቀብቶኛል፣ ለይቶኛል፣ ኃይልን አስታጥቆኛል። መቀባቱን ሲናገር ይህንን ተናገረ። ቀብቶኛል የሚለው በዕብራይስጡ መሲህ መሆኑን አመልካች ነው። በግሪኩም ደግሞ ክርስቶስ የሚለውን አመልካች ነው። የተቀባ የተቀባ ጌታ። በብሉይ ኪዳን የሚቀቡ ሶስት አይነት ሰዎች ነበሩ። ነቢያት ይቀቡ ነበር፣ ካህናት ይቀቡ ነበር፣ ነገስታት ደግሞ ይቀቡ ነበር። ጌታ ኢየሱስ ክርስቶስ እነዚህ ሶስቱን ኦፊሶች አንድ ላይ የያዘ ጌታ ነበር። ክብር ለኢየሱስ ይሁን። እንደ ነቢይ እግዚአብሔርን የሚገልጥ፣ እንደ ካህን ሰውን ወደ እግዚአብሔር የሚያቀርብ ሊቀ ካህን፣ እንደ ንጉሥ ገዢ የነገስታት ንጉሥ ጌታ ኢየሱስ ነው። አሜን። ክብር ለኢየሱስ ይሁን። እግዚአብሔር ቀብቶኛል፣ እርሱ ቀብቶኛል ላለ እግዚአብሔርን ስራ ሊሰራ አባቱን ሊገልጥ ሊቀ ካህን ሆኖ እኛን ወደ እግዚአብሔር ሊያቀርብ እንደ ንጉሥ ደግሞ ሊገዛ። አሌሉያ! ክብር ሁሉ ለኢየሱስ ይሁን። ለምርኮኞች ነፃነትን ሲል ደግሞ መንፈሳዊ ምርኮኞችን ነው የሚነግረን ያለው። በሰይጣን እስራት ውስጥ ለያሉ ያሉት የኃጢአት እስረኞች ለሆኑት በስነ ምግባር እስረኞች የሆኑ ባሪያዎች የሆኑ የኃጢአት ባሪያዎች የሆኑ ለእነሱ ደግሞ መንፈሳዊ ነፃነትን ላውጅ መጥቻለሁ ይላል። እዚህ ነው የተላኩት። ፖለቲካዊ ሶሉሽን ይዤ አይደለም፣ ምድራዊ ወታደራዊ ሶሉሽን ይዤ አይደለም የመጣሁት፣ አብዮታዊ ሶሉሽን ይዤ አይደለም የመጣሁት፣ መንፈሳዊ መፍትሄ ይዤ ነው የመጣሁት። ለዚህ እግዚአብሔር ልኮኛል ብሎ ተናገረ። ክብር ሁሉ ለኢየሱስ ይሁን። ለታወሩት ማየትን እንዳውጅ ልኮኛል ጌታ ኢየሱስ። እንደ በርጤሜዎስ ያሉ ፊዚካል አይን ችግር የነበረባቸውን ፈውሷል። በኃጢአትና በበደላችን ሙታን ጠላቶቹና የቁጣ ልጆች የነበርነውን እኛንም ደግሞ አይኖቻችንን አብርቶልናል። ክብር ለኢየሱስ ይሁን። እንደ ጳውሎስ የስርዓት የሃይማኖት ባሪያ የሆኑትንም ሰዎች ዛሬም ያኔም ዕውርነታቸውን ገፎ እንዲያዩ አድርጓል። ክብር ለእግዚአብሔር ለአምላካችን ይሁን። የልባችንን አይኖች ለከፈተልን ለታወሩት ማየትን የሚሰጥ ጌታ፣ ጳውሎስን በደማስቆ መንገድ ላይ ያገኘው ጌታ እኛንም ስላገኘን እሱን እናውቀው ዘንድ ስለረዳን ክብር ሁሉ ለኢየሱስ ይሁን። ከአባቱ ጋር አስታረቀን። ዓለም ሊሰጠን ሊወስድብንም የማይችለውን ሰላም ኢየሱስ ሰጠን። ዓለም ሊሰጠን አይችል ከጌታ ስለሆነ የሚሰጠው ጌታ ስለሆነ ሊወስድብንም ደግሞ አይችልም። ዓለም የሚሰጠውን ሊሰጥ የማይችለው ሊወስድብንም የማይችለውን ሰላም፣ ደስታ፣ እረፍት በጌታ በኢየሱስ ክርስቶስ አገኘን። ክብር ሁሉ ለኢየሱስ ይሁን። የተጨቆኑትን ነፃ እንዳወጣ ልኮኛል ሲል በጠላት ቀንበር ስር በኃጢአት እስራት በጭንቀት በተስፋ መቁረጥ በሐዘን በትካዜ ያሉትን የተናቁትን የተገለሉትን በሸክም የጎበጡትን ነፃ እንዳወጣ ልኮኛል እያለ ሰው ገዳም ውስጥ ሆኖ በእስር ቤት ሆኖ በቤተ መንግስት ሆኖ በዋይት ሃውስ ውስጥ ሆኖ በልዩ ልዩ የጠላት እስራት ውስጥ ሊሆን ይችላል። አዳኙ ነፃ አውጪው መድኃኒት ኢየሱስ ክርስቶስ ግን ማረኝ ስንለው፣ ይቅር በለኝ ስንለው፣ ወደ እርሱ ስንመጣ ነፃ ያወጣናል። ክብር ሁሉ ለኢየሱስ ይሁን። እሱ ነፃ አውጪ ነው። ምንም እንኳ አይሁድ የጠበቁት ሌላ አይነት የፖለቲካ ነፃ አውጪ ቢሆንም ኢየሱስ ግን መንፈሳዊ ነፃ አውጪ ሆኖ መጣ። ከማንኛው ከስጋዊ ስሜታዊ ማህበራዊና መንፈሳዊ ጭቆና ጌታ ኢየሱስ ክርስቶስ ነፃ ያወጣል። የተወደደችው የጌታ ዓመት እንዳወዝ ልኮኛል ይላል። ደግሞ ቀጥሎ በዘሌዋውያን 25 ላይ እንደተገለጠው የዩቤልዩ ዓመት የምህረት ዓመት ነው። ዕዳ የሚሰረዝበት ዓመት ነው። ክብር ለኢየሱስ ይሁን። ለሁሉም ነፃነት የሚሰጥበት ነው። የመመለስ ዓመት ነው። የመፈታት ዓመት ነው። እረፍት ለህዝቡ ለምድሪቱም የሚሆንበት ዓመት ነው። ስለዚህ ጌታ ኢየሱስ ክርስቶስ እኛ ልዩ ልዩ ሆኖ መጣልን። ምህረት ይዞልን፣ ፍቅር ይዞልን፣ ፈውስ ይዞልን፣ ነፃነት ይዞልን። ክብር ሁሉ ለኢየሱስ ይሆን። የጸጋ ዘመን ኢየሱስ በልደቱ በሞቱና በትንሣኤው አወጀን። ስለዚህ ካላንደራችን ሁሉ የእግዚአብሔርን ምሕረት ይናገራል። 2018 የምህረት ዓመት ዓመተ ምህረት ነው ምንል 2019 ቀጥሎ ሲመጣ ዓመተ ምህረት የጸጋ ዓመት የፍቅር ዓመት በእግዚአብሔር የታሰብንበት ዓመት ጌታ ኢየሱስ ክርስቶስ የተወለደበት ዓመት። ክብር ሁሉ ለኢየሱስ ይሁን። የጌታ ልደት የሚገርም የዓለምን ታሪክ የለወጠ የእኛንም ደግሞ ታሪክ የለወጠውን ክስተት ነው፣ ሁኔታ ነው። የአንድ ጊዜ ሳይሆን በልደቱ ተጀምሮ በሞቱ በትንሣኤው እየቀጠለ ነው። በዳግም ልደቱ በዳግም ደግሞ ሲመጣ ያንን ደግሞ ይቀጥላል። ክብር ሁሉ ለኢየሱስ ይሁን። ቲቶ 2:11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ክብር ለኢየሱስ ይሁን። መንፈሳዊ ኢዮቤልዩ በጌታ በኢየሱስ ክርስቶስ የታወጀ ኢዮቤልዩ። እንግዲህ የጌታ ልደት በሚከበርበት በዚህ ሰሞን ብዙ ግርግር አለ። ልጆቹ እንደተናገሩት ሾፒንግ ሞል ግርግር አለ፣ የመብራት ግርግር አለ፣ በየመንገዱ ላይ የቤቱ ላይ በየሞሉ ውስጥ ጊፍት መለዋወጥ ጊዜ አለ። ብዙ የሚሆኑ ነገሮች አሉ። ወላጆች ልጆቻቸውን ሳንታ የምትፈልገውን ነገር ያመጣልሃል፣ ብቻ ጠባይህን ጠባይሽን አርሚ፣ በጥሩ ይሁን ጠባይ ብቻ ብለው ልጆቻቸው ሳንታን ኤክስፔክት እንዲያደርጉ ያደርጓቸዋል። እንዲያውም ደብዳቤ ጻፉ፣ ወስደን ለሳንታ ክሎዝ እንሰጣለን፣ ከሳንታ ክሎዝ ደግሞ የሚመለሰውን መልስ ደግሞ እነግራቸዋለን ይሏቸዋል። ልጆቻቸው ያመኟቸዋል። እኛ ግን የማይገባንን እግዚአብሔር የማይገባንን የማይመጥነንን በገንዘብ ሊገዛ የማይችለውን ፕራይስለስ የሆነ ታላቁን ስጦታ ጌታ ኢየሱስ ክርስቶስ የሰጠን። ክብር ሁሉ ለእግዚአብሔር ይሁን። ሁለተኛ ቆሮንቶስ 9:15 እንደሚናገር በቃላት ሊገለጽ ስለማይችል ስጦታው እግዚአብሔር ይመስገን ይላል። አሜን። በጌታ ኢየሱስ ልደት ሞትና ትንሣኤ ሕይወት አገኘን፣ እረፍት አገኘን፣ ደስታን አገኘን፣ ከእግዚአብሔር ጋር ታረቅን። እንዲህ አይነቱን ስጦታ ምንድን ነው የምናደርገው? ምላሻችን ምንድን ነው? ሰው ለግራጁዌሽን ብሎ ጊፍት ቢያመጣልን፣ ለበርዝዴ ብሎ ጊፍት ቢያመጣልን፣ አይ ዞር አድርገው እሱን አልፈልግም ይባላል? ከሰውያውን ሰው የሚሰጠውን ጊፍት፣ ከእግዚአብሔር ግን የተላከልን ታላቁን ስጦታስ፣ ለዚያ ስጦታ መልሳችን ምንድን ነው? ሕይወት ለሚሰጥ ስጦታ፣ ሰላም ለሚሰጥ ስጦታ፣ የታላቁ ስጦታ ምላሻችን ምንድን ነው? ስጦታውን ተቀብለናል? አመስግነን ተቀብለናል? ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ሕይወቱን የምናከብረው አዳኝ፣ የሕይወታችን ንጉሥ፣ የሕይወታችን ጌታ አድርገነዋል? ሰሬንደር አድርገናል? ሙሉ በሙሉ ሕይወታችንን ለጌታ ስለዚህ ጌታ ስንናገራለን፣ እናውዛለን። መላእክቱ ያሉት ለሕዝቡ ሁሉ የሚሆን ታላቅ ደስታ፣ የምስራች ብለው ነው ስለ ጌታ ኢየሱስ ክርስቶስ የመሰከሩት። ይህንን ታላቅ ደስታ፣ የምስራች እጃችንን ይዘናል ወይስ የሌሎች ሼብ እያደረግነው ነው? ምላሽ እግዚአብሔር ከኛ ይጠብቃል። ስጦታውን ታላቁን ስጦታ ጌታ ኢየሱስ ምን አደረግነው? እንዴት ይዘነዋል? እያካፈልን ከሌሎች ጋር ሼር እያደረግነው ስጦታ እንከፋፈላለን? ሕይወትስ የክርስቶስንስ ሕይወት ትክክለኛውን ምላሽ መስጠት እንድንችል እግዚአብሔር ይርዳን። አሜን። ወንድማችን ዶክተር ቢንያም ጋር እንጸልያለን።